ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ መጋቢት 12 2016 ዓ.ም ዝግጅታችን ጀመረ። በአማራ ክልል የነዳጅ እጥረት መደበኛ ስራዎችን እያስተጓጎለ እንደሆነ ተገለጸ። ከደራ ወረዳ ሰላማዊ ሰዎች በታጣቂዎች እንደታገቱ ተገለጸ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ብርሃን ኃይሉ አብራን ትቆያለች። ለዜናው አስማማዋየ ነው እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አሁን ለዋና ዋና የዓለም ዜናው ወደ አስማማው።
ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሽታችኋል? ከዓለም የሰባሰቡ ዜናዎችን ይዤላችሁ የቀረብኩት አስማማየኑ ነኝ። ወደ መጀመሪያው ዜና አልፋለሁ። በሶሮ ወረዳ 14 የዳንጣ ማህበረሰብ ወጣቶች ለሳምንታት በዘፈቀደ እንደታሰሩ ተገለጸ። በሀዲያ ዞን ሶሮ ወረዳ ግንብቾ ከተማ ካለፈው የካቲት ወር መጨረሻ ጀምሮ በዘፈቀደ ታስረዋል ያሏቸው 14 ወጣቶች አለመፈታታቸውን ቤተሰቦቻቸውና ነዋሪዎች ተናግረዋል። ታሳሪዎቹ የዋስትና መብት እንደተከለከሉም አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ እንደሚከተሉ አጠናቅሮታል።
በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሶሮ ወረዳም ግንብቹ ከተማ ፖሊስ ጣቢያ ወጣቶች የታሰሩት በዳንጣ ማህበረሰብ ልማት ማህበር ምስረታ ላይ በመሳተፋቸው ነው ያሉት ቤተሰቦቻቸው የወረዳውን አስተዳደር በሰብአዊ መብት ጥሰት ከሰዋል። ከታሰሩት ውስጥ አብነት የተባለ ልጃቸው እንደሚገኝበት ለቪኦኤ የተናገሩት አቶ ሞገስ ሌፌቦም ወጣቶቹ ከታሰሩ ሁለተኛ ሳምንታቸውን ቢይዙም ህጋዊ ክስ እንዳልተመሰረተባቸውና የዋስትና መብትም እንደተከለከሉ አስረድተዋል።
በሌሊት 10:30 ላይ ፖሊሶች ሄዶ ነው ያመጡት። ያው በሁለቱም ቀን ያው እሱ በድርጊትም አልነበረም። በዛ አይነት እሱም ታስረዋል፣ ሌሎችም ታስረዋል። ግማሹ አካል ጉዳተኛ እንዲሆን ተደረገ፣ ግማሹ ደግሞ ታስሮ ታዶ እንዲመጣ ተደረገ። እንዲህ አይነት ጠፋ ነው የተደረገ።
ባለቤታቸው ከመኖሪያ ቤታቸው ተወስደው እንደታሰሩ የገለጹት ወይዘሮ ምስጋና ታምራትም የሰብአዊ መብት ጥሰት እየተፈጸመባቸው ነው ሲሉ ስለ አያያዛቸው አብራርቷል።
ባለቤትም እቤት ከነበረበት ለእሁድ ቀን ሌሊት 11:30 ላይ ቤት ተከበው ፖሊስ መጥቶ ፖሊስ ጣቢያ ስለምንፈልግ እና ብለው ወሰዱት፣ ግን ይሄ ነው ተብሎ የሚታወቅ ነገር የለም።
ወጣቶቹ በዳንጣ ማህበረሰብ ልማት ማህበር ምስረታ ላይ በመሳተፋቸው ካለፈው የካቲት 30 ቀን 2016 ዓ.ም ጀምሮም ያለ ፍርድ ቤት ትዕዛዝ በዘፈቀድ እንደታሰሩ ጠቅሰው ቅሬታቸውን የገለጹልን ደግሞ አቶ አበቤ አደሎ የተባሉም አስተያየት ሰጪ ናቸው። አቶ አበባ ያይዞም የወጣቶቹ እስር የዳንጣ ማህበረሰብን የመደራጀት ህገ መንግስታዊ መብት ለማፈን የሚደረግ የአካባቢ አመራሮች ሴራ ነው ሲሉም ከሰዋል።
ምንም ወንጀልም የለባቸውም እኮ ተቀጥቅጠው ስብሰባ እንሄዳለን ሲባል ተቀጠቀጡ፣ ታሰሩ። አሳሪዎችም የተወሰኑትን ወንጀል ፖሊስ ታሰረው እኮ ያ ሲደበድብ የነበረው ቡድን ነው። ለአራት ለአምስት ሲሆንና እየደበደበ አምጥቶ ለፖሊስ ይወረውራል፣ ፖሊስ ተቀብሎ ያስራል።
ወጣቶቹ መታሰራቸውን ያመኑት የሶሮ ወረዳ አስተዳዳሪ አቶ ደስታ ዶትረ ደግሞ በወንጀል ድርጊት በመሳተፋቸው ነው ብሏል። ከታሰሩት በተጨማሪ ገና እየተፈለጉ ያሉም የወንጀል ተጠርጣሪዎች ስለመኖራቸውም ያመለከቱት አቶ ደስታም እስሩ የማህበረሰቡን የመደራጀት መብት ከማፈን ጋራም የተያያዘ የፖለቲካ ሴራ ነው በሚል የቀረበውን ክስ አስተባብለዋል።
የአካባቢ መንግስት ጫና መፍጠር አይችልም። ማንነት ጉዳይ ላይ ይሄ በዓለም አቀፍ ህግም በሀገሪቱ ህግም ይታወቃል። ፌዴሬሽን ምክር ቤት ነው የሚታየቀው። አካባቢ ላይ ጫጫታ በመፍጠር ሰውን በመግደል ከዚህ ቼን እናሳ ካልን ከተባለ ይሄ ለዘመናት እየተጠየቀ የኖረ ጥያቄ ስለሆነ በአግባቡ የአካባቢ መንግስት የሚደግፍ ነው። ያንን
በሶሮ ወረዳ ግንብቾ ከተማ ፖሊስ ጣቢያም ከታሰሩት የወጣቶች ሰብአዊ መብት ጋር በተያያዘ ለምነሳው ቅሬታ የጠየቁት አቶ ደስታ ህጋዊ ምርመራ እየተደረገ ነው ከማለት በቀር ተጨማሪም ማብራሪያ አልሰጡንም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ሱዳን ወደ ተመለከተው ሁለተኛ ዜናችን ሳልፍ በሱዳን 18 ሚሊዮን ህዝብ ከባድ የምግብ እጥረት ቀውስ ተደቅኖበታል ተባለም። የእርስ በርስ ጦርነት አንድ ዓመት ሊደፍን በተቃረበባት በሱዳን 18 ሚሊዮን የሚጠጋ ህዝብ እጅግ የከበደ የምግብ ዋስትና እጥረት ቀውስ የተጋረጠበት መሆኑ ተገልጿል። የሰብአዊ ረድኤት ባለሥልጣናት ትናንት ረቡዕ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረጉት ገለጻ በተለይ በብዙ አስር ሺዎች የሚቆጠሩ ሕፃናት በተመጣጠነ ምግብ እጥረት ምክንያት ሞት አፋፍ ላይ መሆናቸውን ባለሥልጣናቱ አሳውቀዋል። ቁጥራቸው ወደ 730 ሺህ የሚጠጋ ሕፃናት ለከባድ የተመጣጠነ ምግብ እጦት እንደሚጋለጡ የተናገሩት ባለሥልጣናቱ 240 ሺህ ከባድ ውጊያ የሚካሄድበት የዳርፉር ክፍለ ግዛት ሕፃናት መሆናቸው ተመላክቷል። በእያንዳንዱ የሱዳን አካባቢ 5 ሚሊዮን ሰዎች ከለየለት የረሃብ ቸነፈር መለስ ስለሚል ረሃብ ሊጋለጡ እንደሚችሉም የተባበሩት መንግስታት ድርጅት አስጠንቅቋል። የተባበሩት መንግስታት የምግብና የግብርና ድርጅት ምክትል ዳይሬክተር ሞርዚዮ ማርቲና ሲናገሩም ጦርነቱ የረሃብ ሁኔታ እያባባሰ መሆኑን ገልጸዋል። በዓለም ዙሪያ በኮሌራ የሚያዙ ሰዎች ቁጥር እየጨመረ መሆኑን በዚያ ላይም የክትባት ጥረት እንዳለ የገለጸው የዓለም ጤና ድርጅት አስቸኳይ እርምጃ መወሰድ እንዳለበት አሳሰበ። የዓለም ጤና ድርጅት የክትባት አቅርቦት ጉዳዮች ዓለም አቀፍ አስተባባሪ ተቋም ትናንት ረቡዕ ባወጣው መግለጫ የኮሌራ ህሙማን ቁጥር ካሁን ቀደም ባልነበረ መልኩ ለተከታታይ ዓመታት እያሻቀበ መሆኑ ሁኔታውን ለመቆጣጠር አጣዳፊ እርምጃ መወሰድ ያስፈልጋል ሲል አሳስቧል። በአሁኑ ወቅት የሚያስፈልገውን የኮሌራ ክትባት ለማሟላት እጅግ የከበደ የክትባቱ ጥረት እንዳለ መግለጫው ጨምሮ አስታውቋል። በመላው ዓለም ያለውን የክትባት መጠን የሚቆጣጠረው የቡድኑ እጥረቱ ቢያንስ ለቀጣዮቹ ዓመታት እንደሚቀጥልም ተናግሯል። የዓለም ጤና ድርጅት አካል የበሽታውን የስርጭት መባባስ ለመቆጣጠር እንዲወሰዱ ከጠየቃቸው እርምጃዎች መካከል የንጹህ አቅርቦት እንዲሻሻል፣ የአካባቢ ጽዳትና የግል ንጽህና አገልግሎቶችን ማጠናከር የሚሉት ይገኙበታል። የኮሌራ መከላከያ ክትባት የሚያመርተው ብቸኛው ኩባንያ የደቡብ አፍሪካው ኢዩ ባዮሎጂካል በአሁኑ ወቅት በዓለም ዙሪያ በሚያስፈልገው የክትባት መጠን ሊያመርት እንደማይችል ተመላክቷል። እንደ አውሮፓውያን አቆጣጠር በ2022 የዓለም ጤና ድርጅት ተቋም የነበረው የክትባት እጥረት ለመቋቋም በሚል በሁለት ጊዜ ምጥን ይሰጥ የነበረው ክትባት አንድ ጊዜ ብቻ እንዲሰጥ ምክረ ሀሳብ አቅርቦ እንደነበር ይታወሳል። አድማጮቻችን፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ምክር ቤት የመንግስቱን በጀት ነገ ያጸድቃል ተብሎ ይጠበቃል። በዩናይትድ ስቴትስ ነገ አርብ እኩለ ሌሊት ላይ የመንግስት መስሪያ ቤቶች በበጀት እጦት ከመዘጋታቸው በፊት ምክር ቤቱ የ1.2 ትሪሊዮን ዶላር በጀት ለማጽደቅ ሩጫ ላይ ነው። በሁለቱም ፓርቲዎች ስምምነት ላይ የተደረሰበትና ዛሬ ሌሊት የቀረበውን የ1.2 ትሪሊዮን ዶላር በጀት በሪፐብሊካን ቁጥጥር ስር ያለው የተወካዮች ምክር ቤት ነገ አርብ ድምፅ እንደሚሰጥበት የሚጠበቅ ሲሆን በመቀጠልም ደግሞ በዲሞክራቶች የበላይነት ለተያዘው የህግ መወሰኛ ምክር ቤት ወይም ሴኔት እንደሚቀርብ ይጠበቃል። የህግ መወሰኛ ምክር ቤቱ ህጉን ተወያይቶ ለማጽደቅ የሚኖሩት የተወሰኑ ሰዓታት ብቻ ናቸው። 6 ረቂቆችን የያዘው የበጀት እቅድ በሁለቱም ፓርቲዎች እንዲሁም በተወካዮች ምክር ቤትና በሴኔቱ ስምምነት እና ሰጥቶ መቀበል ድርድር የተደረሰበት መሆኑን ከሁለቱም ፓርቲዎች የተውጣጡ መሪ ተደራዳሪዎች አስታውቀዋል። በጀቱ መጽደቅ የነበረበት ከ6 ወራት በፊት ባለፈው ጥቅምት ወር ነበር። ላለፉት 6 ወራት የአሜሪካ ኮንግረስ የተወሰኑ ሳምንታት ወጪዎችን የሚሸፍኑ የተወሰነ ገንዘብ በመልቀቅ የመንግስት ስራ እንዲቀጥል ሲያደርግ ሰንብቷል። ነገ ይጸድቃል ተብሎ የሚጠበቀው በጀት ለቀሪዎቹ 6 ወራት የሚያገለግልና ቀሪውን የበጀት ዓመት የሚሸፍን እንደሆነም ታውቋል። ሁለቱ ፓርቲዎች በጋራ ከሰሩ የመንግስት መስሪያ ቤቶችን ከመዘጋት ማዳን እንደሚችሉ በሴኔቱ የአብላጫው ፓርቲ የሆነው የዲሞክራቲክ ፓርቲው መሪ ቼክ ሹመር ተስፋቸውን ገልጸዋል። በሌላ በኩል ደግሞ የአሜሪካ ዕዳ በመጪዎቹ 30 ዓመታት በእጅጉ እንደሚጨምር፣ አሁን ያለው 34.5 ትሪሊዮን ዶላር ዕዳ የአገሪቱን አጠቃላይ ምርት 99 በመቶ እንደሚያህል፣ እንደ አውሮፓውያን አቆጣጠር በ2054 ዕዳው የአጠቃላይ ምርቱን 166 በመቶ የሚያህል እንደሚሆን በአሜሪካ ኮንግረስ የሚገኘው የበጀት ቢሮ አስጠንቅቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ሐሙስ ግብጽ ጉብኝት ላይ ናቸው። የውጭ ጉዳይ ሚኒስትሩ የግብጽ ጉዞ ትኩረቱ በእስራኤልና በሐማስ መካከል ጋዛ ላይ የሚካሄደውን ጦርነት ተኩስ አቁም እንዲደረግ፣ ጋዛ ውስጥ ያሉት ታጋቾች እንዲለቀቁና ወደ ጋዛ ተጨማሪ የሰብአዊ ረድኤት መግባት በሚችልበት መንገድ ዙሪያ ለመወያየት መሆኑ ተመላክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንዳስታወቀው ብሊንከን ከግብጽ ፕሬዚዳንት አብዱልፈታህ አልሲሲ ጋር ውጊያው ቢያንስ ለ6 ሳምንታት ያህል እንዲቆም፣ የተቀሩት ታጋሾች በሙሉ እንዲለቀቁ ማድረግ ስለሚቻልበት መንገድ ተወያይተዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት በመቀጠል ከዮርዳኖስ፣ ከሳውዲ አረቢያ፣ ከካታርና ከተባበሩት የአረብ ኤሚሬቶች ተወካዮች ጋርም ይወያያሉ። በርካታ ሀገሮች እስራኤልና ታጣቂ ቡድን ሐማስ ሁለቱም የሚቀበሉት ሀሳብ ለማቅረብ በርካታ ሀገሮች የተሳተፉበት ድርድር ለሳምንታት ሲካሄድ ሰንብቷል። ሚኒስተር ብሊንከን ነገ አርብም ወደ እስራኤል ይጓዛሉ። ይህ በእንዲህ እንዳለ የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስተን ትናንት ከእስራኤል አቻቸው ዮአቭ ጋላንት ጋር የተነጋገሩ ሲሆን ራፋ ላይ በየብስ ከባድ ጥቃት ከመክፈት የሚሻል አማራጮችን መፈለግ እንደሚገባ ያሳሰቧቸው መሆኑን የመከላከያ ሚኒስቴር ባወጣው መግለጫ አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ብሊንከን የመካከለኛው ምስራቅ ጉብኝታቸውን ትናንት በሳውዲ አረቢያ የጀመሩ ሲሆን ከልዑል አልጋ ወራሹ መሐመድ ቢን ሳልማንና ከውጭ ጉዳይ ሚኒስትር ፋይሳል ቢን ፋርሃ ጋር ተወያይተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መግለጫው እንዳለው የጋዛ ሲቪሎች ደህንነት መጠበቅና ሰብአዊ ረድኤቱን ከፍ ማድረግ በአስቸኳይ የሚያስፈልግ መሆኑን ተነጋግረውበታል። አድማጮቻችን፣ ለሰዓቱ የነበሩን የዓለም ዜናዎች እነዚህን ይመስሉ ነበር። አብራችሁ ስለነበራችሁ አመሰግናለሁ። ወደ ስመኝሽ ልምራችሁ።
አስማማውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መጋቢት 12 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በአማራ ክልል ሁሉም አካባቢዎች የነዳጅ እጥረት ማጋጠሙን የገለጹ አሽከርካሪዎች ስራ ማቆማቸውን ሲናገሩ፣ ነዳጅ በመጠቀም በመስኖ የሚያለሙ አርሶ አደሮችም ሰብሎች መድረቃቸውን አመልክተዋል። ችግሩ መፈጠሩን ያመነው የአማራ ክልል ንግድ ቢሮ በበኩሉ መፍትሄ ለመስጠት አዲስ አሰራር እየተከተለ መሆኑን ገልጿል። አስቴር ምስጋናው ዝርዝር አላት።
በታላቁ የኢትዮጵያ ህዳሴ ግድብ አካባቢም ለሚከናወን የደን ምንጣሮ ስራ በጉዞ ላይ ያሉም በምስራቅ ጎጃም ዞን ጎዛምን ወረዳ ውስጥ ባለፈው የካቲት 18 ቀን 2016 ዓ.ም ምህረት በፋኖ ታጣቂዎች የተያዙትን የቀን ሰራተኞች በ4 ሚሊዮን ብር ክፍያም ለማስለቀቅ ችሎ እንደነበር የቀጣሪው ኩባንያም ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያነጋግራቸው የቀን ሰራተኞቹ ቀጣሪ ኩባንያም የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለነ ያለፉት 24 ቀናት ታግተው የቆዩት 272 የቀን ሰራተኞች ብዙ ጉዳት ሳያገኛቸው ለማስለቀቅ ባለፈው መጋቢት 1 ቀን 2016 ዓ.ም 4 ሚሊዮን ብር በተለያዩ 3 ሰዎች አካውንት ክፍያ ፈጽመናል ብሏል።
ገንዘብ ተቀበሉን፣ ለቀቋቸው። ከለቀቁ በኋላ እንደገና ጎዛምን የሚባል ቦታ ላይ 5 ኪሎ ሜትር ላይ ዋናው አስፋልት ሲቀሩ እንደገና ደግሞ ሌላ ኃይል ደግሞ መልሶ ደግሞ ልጆችን ደግሞ ቀይ መስቀል ለሌላ ፖለቲካ የውሸት ፖለቲካ ማለት ነው። ለኢትዮጵያ ሕዝብ ይህንን እውነት እንደው የእውነት አምላክ ይፍረድልኝ።
አቶ ሙልጌታ ምን ያህል ገንዘብ ከፈሉ?
4 ሚሊዮን ብር።
በምን መንገድ ነው ከፈሉት? ሰነድ አለዎት?
ሰነድ አለኝ። ያው በሰው ስም ነው ያስገባን፣ በሶስት ሰው ስም ነው እዚህ ያስገባ ተባልኩ። ተለቀቁ። ከተለቀቁ በኋላ እንደገና መልሶ ሌላ ቡድን የያዛቸውና ለእያንዳንዱ መኪና አሁን ማለት ነው 1,500,000 ተጠየቀ። እንደገና ልጆቹም ደግሞ ለቀይ መስቀል ነው አሳልፈን የምንሰጣሉ። ይሁን እየጠበቅን ነው።
በመጋቢት አንድ ተለቀው ከነበረ ከእንደገና ያን ቀን ተይዞ ከሆነ ባለፈ እኔና እርሱ አርብ ቀን ስንነጋገር ዛሬ የነገሩን ገንዘብ መክፈሎትን ተለቀው እንደገና መያዛቸውን ያልነገሩት ለምን ነበር?
አንደኛ የነበርኩበት በዛ አካባቢ ነው። ለራሴ ደህንነት በጣም አስቸጋሪ ላይ ነበርኩ። ሁለት ልጆችን ለማስለቀቅ በጣም ትልቅ ጥረት እያረኩ ነበር። ልጆች እንዲለቀቁ ነበር እያረኩ ስለነበረ ከዛ ላይ ሆኜ ደግሞ ባለፈው ዓርብ ዕለት በሰጠሁት ከሁለት ቀን በኋላ ለርጃ እነግርሃለሁ ያልኩ ከዚህ የተነሳ ነው።
የቀን ሰራተኞቹ ከእገታ ነጻ ወጥተው ጉዟቸውን ቀጥለው
ተመልካቾች ስለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። ቀደም ሲል የጀመረው ዘገባ ሰላማዊ ዜጎችን መታገት አስመልክቶ ዮናታን ዘብዲዮስና ኤደን ገረመው በጋራ እያጠናቀሩትን ዘገባ ነው። ወደ ዘገባው እንመለሳለን።
በታላቁ የኢትዮጵያ ህዳሴ ግድብ አካባቢም ለሚከናወን የደን ምንጣሮ ስራ በጉዞ ላይ እያሉም በምስራቅ ጎጃም ዞን ጎዛምን ወረዳ ውስጥ ባለፈው የካቲት 18 ቀን 2016 ዓ.ም በፋኖ ታጣቂዎች የተያዙትን የቀን ሰራተኞች በ4 ሚሊዮን ብር ክፍያም ለማስለቀቅ ችሎ እንደነበር የቀጣሪው ኩባንያም ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ለአሜሪካ ድምፅ አስታውቋል። የአሜሪካ ድምፅ ያነጋግራቸው የቀን ሰራተኞቹ ቀጣሪ ኩባንያም የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለኔ ያለፉት 24 ቀናት ታግተው የቆዩት 272 የቀን ሰራተኞች ብዙ ጉዳት ሳገኛቸው ለማስለቀቅ ባለፈው መጋቢት 1 ቀን 2016 ዓ.ም 4 ሚሊዮን ብር በተለያዩ 3 ሰዎች አካውንት ክፍያ ፈጽመናል ብሏል።
ገንዘብ ተቀበሉን ለቀቋቸው ከለቀቁ በኋላ እንደገና ሞዛምን የሚባል ቦታ ላይ 5 ኪሎ ሜትር ላይ ዋናው አስፋልት ሲቀሩ እንደገና ደግሞ ሌላ ኃይል ደግሞ መልሶ ደግሞ ልጆችን ደግሞ ቀይ መስቀል ለሌላ ፖለቲካ የውሸት ፖለቲካ ማለት ነው። ለኢትዮጵያ ሕዝብ ይህንን አለች እንደው የሆነ ካላ ይፈረድልኝ።
አቶ ሙልጌታ ምን ያህል ገንዘብ ከፈሉ?
4 ሚሊዮን ብር።
በምን መንገድ ነው ከፈሉት? ሰነድ አለዎት?
ሰነድ አለኝ። ያው በሰው ስም ነው ያስገባን እዚህ ያስገባ ተባልኩ። ተለቀቁ። ተተለቀቁ በኋላ እንደገና መልሶ ሌላ ቡድን ያዛቸውና ለእያንዳንዱ መኪና አሁን ማለት ነው 1,500,000 ተጠየቀ። እንደገና ልጆቹም ደግሞ ለቀይ መስቀል ነው አሳልፈን የምንሰጣሉ። ይሁን እየጠበቅ ነው ዋል።
በመጋቢት አንድ ተለቀው ከነበረ ከእንደገና ያን ቀን ተይዞ ከሆነ ባለፈ እኔና እርሱ አርብ ቀን ስንነጋገር ዛሬ የነገሩን ገንዘብ መክፈሎትን ተለቀው እንደገና መያዛቸውን ያልነገሩት ለምን ነበር?
አንደኛ የነበርኩበት እዛ አካባቢ ነው። ለራሴ ደህንነት በጣም አስቸጋሪ ላይ ነበርኩ። ሁለት ልጆችን ለማስለቀቅ በጣም ትልቅ ጥረት እያረኩ ነበር። ልጆች እንዲለቀቁ ነበር እያረኩ ስለነበረ ከዛ ላይ ሆኜ ደግሞ ባለፈው ዓርብ ዕለት በሰጠሁት ከሁለት ቀን በኋላ ለመረጃ እነግርሃለሁ ያልኩ ከዚህ የተነሳ ነው።
የቀን ሰራተኞቹ ከእገታ ነጻ ወጥተው ጉዞአቸውን ቀጥለው እንደነበር የገለጹት አቶ ሙልጌታ፣ ሆኖም በዛው በምስራቅ ጎጃም ዞን ማቻከል ወረዳ አማኑኤል ከተማ አካባቢም በሌላ የቡድኑ ክንፍ በድጋሚ መያዛቸውና ሲጓዙበት የነበረው 4 ተሽከርካሪዎች ቁልፎችም በታጣቂዎች መወሰዳቸውን አመልክቷል። 6 ሚሊዮን ብር የማስለቀቂያ ገንዘብ እንድንከፍል በቡድኑ የተጠየቅ ነው ያሉት አቶ ሙልጌታ የቀን ሰራተኞቹ አሁንም እንደታገቱ መሆናቸውን ትላንት ለአሜሪካ ድምፅ አረጋግጧል። በጉዳዩ ላይ ምላሽ እንዲሰጡን የጠየቅናቸው የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ፀሐይ በበኩላቸው ምንም አይነት የገንዘብ ጥያቄ አለማቅረባቸውና የተቀበሉት ክፍያም አለመኖሩን ገልጸው ቀጣሪው ኒኮቲካም ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የስም ማጥፋት ወንጀል የፈጸመ ነው ብሏል።
ይሄ ኒኮቲካ የሚባለው ኮንስትራክሽን በመጀመሪያ የፋኖን ስም በዓላማ እያጠፋ ያለ ተቋም ነው። አንደኛ ምርኮኞቹ የተያዙት በአራተኛ ክፍለ ጦር በሚያስተዳድረው ቀጠና ነው። ክፍለ ጦራችን አማኑኤል ወይም ማቻከል ወረዳ ጎዛመን እስከ ደብረ ማርቆስ እና ልጆቹ አሁን እስካሉበት በረሃማ ቦታ ድረስ ያጠቃልላል። ስለዚህ በዚያ ቀጠና ውስጥ እስካሉ ድረስ የዚያ ቀጠና ምርኮኞች ናቸው። አለፍ ሲልም የአማራ ፋኖ በጎጃም ምርኮኞች ናቸው። ጉዳያቸውንም የምንከታተለው እኛ ከፍተኛ አመራሮች ነው። ሌላው ነገር ገንዘብ የጠየቀ አካል የለም። የአውቶቡሶቹ ባለቤቶች ተጭነውባቸው ከአዲስ አበባ ወደ ጎጃም የመጡት 4 አውቶቡሶች አሉ። የእነሱ ባለቤቶች አውቶቡሶቻችንን ስጡን ሲሉ አንሰጥን የሚል ጥያቄ መልስ ሲሰጣቸው ገንዘብ እንስጥና ለፋኖ ድጋፍ እናድርግና አውቶቡሶቻችን ይመለሱ አሉ። እኛ የገንዘብ ችግር የለብንም፣ የገንዘብ ጥያቄ አንጠይቅም፣ አውቶቡሶቻችሁ ግን ቀይ መስቀል መጥቶ ልጆችን ሲረከም ተመልሰው ተጭነው የሚሄዱባቸው ናቸው ብለን አቆይተናቸዋል። ከዚያ ውጪ ከነበሩበት ቦታ አልተንቀሳቀሱም፣ ሊረከብም አልመጣም ኒኮቲካ የሚባለው ድርጅት። ሲቀጥል ደግሞ በዓላማ ስማችን እያጠፋ ያለ ተቋም ነው የኮንስትራክሽን። እውነቱ ይሄ ነው።
በአሁኑ ሰዓት በፋኖ የተያዙት የቀን ሰራተኞች ብዛትም በቀጣሪ ኩባንያው እንደተጠቀሰው 272 ሳይሆኑም 240 ብቻ ናቸው ብሏል። በአሁኑ ወቅትም ጉዳዩ ከቀጣሪው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር አቅም በላይ እንደሆነም የኩባንያው የፕሮጀክት ስራ አስኪያጅ አቶ ሙልጌታ አመልክቷል። ከጋርዱላና ከአሌ ዞኖች የቀጠሯቸው 272 ሰዎች እንጀራ ፈላጊ እንጂ ምንም አይነት ፖለቲካዊ ተሳትፎ እንደሌላቸው በመጥቀስ ከእገታ እንዲለቀቁ ለሚመለከተው አካል ማሳወቃቸውና አፋጣኝ ምላሽ የተጠባበቁ እንደሆኑ አቶ ሙልጌታ አክለው ተናግሯል።
ለሚመለከተው አካል እንግዲህ ታላቁ ህዳሴ ግድብን የሚመራ እኛ ተቋም የሚያሰራን ተቋም የኢትዮጵያ መብራት ኃይል ነው። ለኢትዮጵያ መብራት ኃይል በጽሁፍም አሳውቀናል። ምንም ነገር መፍት የለም። በቃ በሁለቱም በኩል ማለት ነው የድሃ ልጅ ነው እየተሰቃየ ያለ። የአማራ ህዝብ እውነቱን አይቶ ይዳኘን ነው። የአማራ ህዝብ እውነት እነዚህ ወንድም ህዝቦች ናቸው የመጡ ለስራ ነው።
ከታገቱት የቀን ሰራተኞች መካከል ታላቅ ወንድማቸው እንደሚገኝበት ለአሜሪካ ድምፅ የተናገሩት አቶ ወሰን ኩናሎ በበኩላቸው ከእገታው ይለቀቃሉ መባሉን መስማታቸውን ገልጿል።
ወደ ቤት ትሄዳላችሁ ተብለን ልክ ልንወጣ ስንል ደግሞ መለሱን። በምክንያት ደግሞ እንደመለሱንም አናውቅም አሉ። ሁለተኛ ደግሞ እኛንም በነበርንበት ቦታ ወስደውን ወደ ትንሽ የሆነ ገደላ ገደል ቦታ ይወስዱንና እዛን በእኛ ላይ ይህን ማሰራሪያ ዛቻ ቃላትን መናገር ጀመሩና ከዚህ በኋላ እንደው እናንተንም ህይወታችሁን ዋስትና እንደሌላችሁ ራሳችሁንም ይወቁ ምናምን እያሉ እኛንም እያስፈራሩ ነው። በዛው ላይ ከባድ ረሃብ በቃ በልተን ራሳችንን ህይወት የምናቆይበት እንኳ ብዙም ያገኘን አይደለም እና በጣም እየተሰቃየን ነው ብሎ ስቲል የነ ብራዘር ደውሎ ያወራ ነበር እና ብቻ የትላንትና ቀንና የዛሬውን ቀን መረጃ ደውለው አልነገሩም። ምናልባት ሚላ እንደዋሉ አይታወቅም።
የ18 ዓመት ታናሽ ወንድማቸው ከታገቱት የቀንድ ሰራተኞች ውስጥ እንደሚገኝበት የተናገሩት አቶ አስታረቀኛ ማሬ ደግሞ እስካሁን አለመለቀቃቸውና ይልቁንም ለከፋ ጉዳት ተዳርገዋል ስሉ አመልክቷል።
ያለንበት ሁኔታ ከባድ ነውና መፈታት ሲገባን እስከ ዛሬ የሚጠይቀን ሰውም የለን። ደግሞ መንግስት የት አለ? እናንተ ወደዛ መሄዳችሁን መንግስት መጥቶ በቂ መረጃ የእናንተ አካባቢ የመንግስት አካል መጥቶ እና ለእኛ ያስረዳን እንደ ካላስረዳልን በቀር አንፈታችሁም አለቃችሁም እየተባለ ነው። እንዴት ነው ወደ እኛ አካባቢ የመንግስት አካላቶች ምን ይላሉ ብሎ ደግሞ እኛን ይጠይቃሉ ልጆቹ። ከዛ ማለት ደውሎ
አቶ አስታረቀኝ አያይዞም የቀን ሰራተኞችን ምልመላና ቅጥር የፈቀደው የደቡብ ኢትዮጵያ ክልል መንግስትም ሆነም የክልሉ ሰራተኛና ማህበራዊ ጉዳይ ቢሮ ዛሬ ከ24 ቀናት በኋላ እንኳን ደህንነታቸውን ለማረጋገጥ ያደረገው ጥረት የለም ሲሉ ወቅሷል። ሲቪል የቀን ሰራተኞችን እገታ ጉዳይ ነው ያለ አንድም ተቋም አለመኖሩ ግርምት ፈጥሮብኛል ያሉት አቶ አስታረቀኝ በክልሉም ሆነም በዞኑ አመራሮች ስለ ደህንነታቸው መረጃ እየተጠየቁ ያሉት የቤተሰቦቻቸው አባላት እንደሆኑም ጠቁሟል። አቶ ወሰንም ታጋቾቹ ለጥምና ረሃብ ችግር መጋለጣቸውን ተናግሯል። በዚህም የተነሳ ከመካከላቸው የታመመ እንደነበርና ሕክምና ባለማግኘቱ ይሞት አሊያም ይኑር አናውቅም ብሏል።
ምንም ልብስም የለንም። እንደው በቃ ከዚህ በኋላ የኛ እንደዚህ ደውሎ እናንተን ጠይቆ የእናንተን ድምፅ መስማር ራሱ ለእኛ አስጊ ነው። እንጨርሳችኋለን ብለው ጫካ ይወስዱናል። ከዚያም በኋላ ራርተውልን ይተውና ይተዋሉ። ነገር ግን የሚንበላውን ነገር ለእኛ እየሰጡ ስላልሆነ በጣም ከሰውነት ተራወተናል። ስለዚህ ምናልባት እነሱ ራሱ በጥይት ባይጨርሱም ረሀቡ ራሱ ይጨርሰናል የሚል ሀሳብ ነበረ ሲያስቀምጡ የነበሩት። ከዛ በኋላ ማንም አልደወለም።
የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት ፀሐይም ታጣቂ ኃይላቸው የቀን ሰራተኞችን ከ72 እስከ 100 ሰዓት ውስጥ ለኢትዮጵያ ቀይ መስቀል ማህበር እንደሚያስተላልፍ ባለፈው ሳምንት አርብ ለአሜሪካ ድምፅ የተናገሩትን አስታውሰን ስለ ታጋቾቹ ደህንነትና የማስረከብ ሂደት ጠይቀናቸዋል። ፋኖ የያዛቸውን የቀን ሰራተኞች ለኢትዮጵያ ቀይ መስቀል ለማስተላለፍ መዘጋጀቱን በድጋሚ ያረጋገጡት ማሪሸት እስካሁን ድረስ ግን ከቀይ መስቀል ለመረከብ የመጣ አካል አለመኖሩን ገልጿል።
እኛ ከኢትዮጵያ ቀይ መስቀል ማህበር ጋር ነው የተነጋገርነው። ቀይ መስቀልን የምናውቀው በገለልተኛ ዓለም አቀፍ የሰብአዊ እርዳታ የሚያደርግ ተቋም እንደሆነ ነው። እነዚህ ልጆችም ታጋች ሳይሆኑ ምርኮኞች ናቸው። ስለዚህ ምርኮኞቹን ለቀይ መስቀል የምናስተላልፍበት ዋነኛ ምክንያት አንደኛ እኛ ተንቀሳቃሽ ኃይሎች ስለሆነን፣ ሁለተኛ ነገር ለእነሱ የምንመግበውን ምግብ ለእነሱ የምናወጣውን የሎጂስቲክ ፍጆታ ለወታደራችን መዋል ስላለብን፣ ሶስተኛ ነገር ደግሞ ዓለም አቀፍ የጦር ሕግ ጠብቀን የምንዋጋ ኃይሎች የነጻነት ተዋጊዎች መሆናችንን ለማረጋገጥ ስንል ነው እነዚህን 246 የሚሆኑ ምርኮኞች ለቀይ መስቀል ለመስጠት የፈለግ ነው እና የወሰን ነው። ነገር ግን ቀይ መስቀሎች እስካሁን ድረስ አልመጡም፣ በአካል አልተገኙም እና ልናስረክባቸው አልቻልንም። ከመጡ እናስረክባለን ዛሬ ቢሆን።
በኢትዮጵያ ቀይ መስቀል ማህበር የኢትዮጵያ ዲፕሎማሲና የኮሚኒኬሽን አገልግሎት ኃላፊ አቶ መስፈን ደረጀ ደግሞ ማህበሩ የቀን ሰራተኞችን ለመረከብ እየሰራ እንደሚገኝ አስታውሰው ተጨማሪ ማብራሪያ ለመስጠት ግን እንደማይሹ ተናግሯል።
ይህንን ጉዳይ እናውቃለን። በዚህ ጉዳይ ላይ በጄኔቫ ኮንቬንሽን መሰረት ከዓለም አቀፉ ቀይ መስቀል ጋር ሆነን እየሰራን እንገኛለን። ጉዳዩን በማወቅ ደረጃ እናውቃለን፣ እየሰራንበት ነው የሚገኘው። ከዚህ በላይ ግን ማለት አንችልም። ለጊዜው ለታጋቾቹ ደህንነትም ሲባል ከዚህ በላይ ምንም አይነት አስተያየት መስጠት አንችልም፣ ግን ጉዳዩን እናውቃለን፣ እየሰራንበት ነው።
በሌላ በኩል የኢትዮጵያ ቀይ መስቀል ማህበር በአማራ ክልል ሰብአዊ ድጋፎችን እንዲያደርግ በተደጋጋሚ መጠየቃቸውን ለአሜሪካ ድምፅ ያወሱት የፋኖ ቃል አቀባይ ማርሸት ተፈጻሚ ባለመሆኑ ግን በማህበሩ ገለልተኝነት ላይ ጥርጣሬ አድሮብናል ስሉም ከሰዋል።
በኢትዮጵያ ቀይ መስቀል ማህበር ፕሬዚደንት ጋራ ከዚህ በፊት ለተከታታይ ወራት እኔ የስልክ ንግግር አድርጌ መድኃኒት እንዲገባ የሕክምና ቁሳቁስ እንዲገባ ክልሉ ላይ ተከታታይ የሚባል ጥያቄ አቅርቤ መልስ አላገኘም። በአሁኑ ሰዓት በርካታ ሕጻናት፣ በርካታ ወላድ እናቶች፣ ነፍሰ ጡር እናቶች፣ በርካታ አቅመ ደካሞች የሕክምና እጦት እየገጠማቸው ነው ክልላችን ላይ። የኢትዮጵያ ቀይ መስቀል ማህበር በሌሎች አካባቢዎች ጦርነት በተደረገ ጊዜ ያደረገውን እርዳታ
አማራ ክልል ማድረግ አልቻለም። እኛ እንደውም ገለልተኝነቱ ሁሉ ጥያቄ ምልክት ውስጥ ገብቶብናል።
የኢትዮጵያ ቀይ መስቀል ማህበር በአማራ ክልል ድጋፍ ለማድረግ ቸለተኝነት አሳይቷል ለሚለው የፋኖ ክስ ምላሽ የሰጡት የማህበሩ ሰብአዊና ዲፕሎማሲና የኮሚኒኬሽን አገልግሎት ኃላፊ አቶ መስፍን ተቋሙ በተደጋጋሚም ድጋፍ ለማድረግ ሲጥር ቆይቷል ብሏል። በአንጻሩ በክልሉ የማህበሩ ተሽከርካሪዎች ባልታወቁ አካላት መዘረፋቸውን የገለጹት ኃላፊው በግጭት ውስጥ ያሉ አካላት ከእንደዚህ አይነት ድርጊት እንዲታረሙ ጥሪ አቅርበዋል።
ብዙ ማሳያዎች አሉን። እርዳታ ለሚያስፈልጋቸው ዜጎች መድኃኒት የመሳሰሉት ምግብ ነክ ወደ ሰቆጣ አካባቢ በቅርብ ጊዜ ወደዛ ልከን ነበር። አንድ ተሽከርካሪ አንድ ቦታ ለማድረስ ወር በላይ የፈጀበት አጋጣሚ ነው ያለው። ያሰምንበት ቦታም ማድረስ አልቻልንም። መንገዶች ዝግ ናቸው። በዚህ ምክንያት ችግር ውስጥ ነው። ተደጋጋሚ መግለጫ ሰጠንበታል። ተሽከርካሪዎቻችን በማናቃቸው ማንነታቸውን በማናቃቸው ኃይሎች ተሽከርካሪዎች ተወስዶብናል። ይህንን በገጻችንም ላይ ህብረተሰቡም እንዲያወግዝ የትኛውም አካል ከዚህ ድርጊቱ እንዲቆጠብ ቀይ መስቀል ዜጎችን ህይወት የማዳን ስራ ስለሚሰራ ገለልተኛ ሆነው የሚንቀሳቀስ ተቋም ከመሆኑ አንጻር የትኛውም አካል የቀይ መስቀልን አርማ ጥላ ከለላ አድርጎ የሚንቀሳቀሱ የእርዳታ ሰራተኞች፣ አምቡላንሶች የትኛውም ዕላማ መሆን የለባቸው። ይህንን አሁንም ጥሪ ለምናደርገው ሰብአዊ ድጋፍ የትኛውም የታጠቀ ኃይል ቀይ መስቀል ገለልተኛ መሆኑ በነፃነት የሚንቀሳቀስ መሆኑን ደጋግመን ማስገንዘብ እንፈልጋለን። በዚህ ምክንያት መንቀሳቀስ ባለመቻላችን የብዙ ሰዎች ህይወት አደጋ ላይ እንደወደቀ ይገባናል። መድረስ አልቻሉም። ሰራተኞቻችን በየቦታው ጥቃት እየተፈጸመባቸው ይገኛል። ስለዚህ እኛ ለሁሉም ታጣቂ ኃይል አሁንም ደጋግመን ጥሪ ማድረግ እንፈልጋለን። በዚህ አጋጣሚ
የዓለም አቀፍ ቀይ መስቀል ማህበር ህግ አንቀጽ 55 በውጊያ ላይ የሚገኙ ማናቸውም አካላት ለሲቪሎች ያላቋረጠ ሰብአዊ ድጋፍ ለመስጠት የሚቻልበትን ሁኔታ ማመቻቸት እንዳለባቸው ይደነግጋል። በታላቁ የኢትዮጵያ ህዳሴ ግድብ አካባቢ ለሚከናወን የደን ምንጣሮም በመጓዝ ላይ ሳሉ የታገቱት ወጣቶች በተመለከተም የፋኖ ቃል አቀባዮች መጀመሪያ አባላት ስለመሆኑ እንዳገቷቸው ገልጸው የነበረ ሲሆን በመቀጠል ደግሞ ለስልጠና ወደ ብር ሸለቆ ሲያመሩ የነበሩ ናቸው ማለታቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል አብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔ መጽሔቱ ይቀጥላል። ካለፉት ሳምንታት አንስቶ በምዕራብ ጉጂ ዞን ገላና ወረዳ በርካታ አካባቢዎች በኦሮሞ ነጻነት መታገታቸውንና እስካሁን ድረስ ያሉበት እንደማይታወቅ ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። የአሜሪካ ድምጽ ያነጋገራቸው 5 የአካባቢው ነዋሪዎች ባለፈው የካቲት 28 2016 ዓ.ም ወሰን ተሻግረው ወደ ወረዳዋ 3 ቀበሌዎች ገቡ ያሏቸው ታጣቂዎች ነዋሪዎቹን አግተው እንደወሰዷቸው ተናግረዋል። በእለቱ በነበረው የተኩስ ልውውጥም ህይወት ማለፉንም አስተያየት ሰጪዎቹ አመልክተዋል። የዞኑ አስተዳዳሪ ጽንፈኛ ሲሉ የጠሯቸው የፋኖና የኦሮሞ ነጻነት ሰራዊት ታጣቂዎች የሚንቀሳቀሱባቸው ቀበሌዎች እንደሆኑ ገልጸው የእገታ ድርጊቱን ፈጻሚዎች ማንነት ለመለየት ከህብረተሰቡ ጋር እንሰራለን ብለዋል። ከፋኖና የኦሮሞ ነጻነት ሰራዊት ታጣቂዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ገልሞ ዳዊት ተጨማሪ አለው።
ኦሮሚያ ክልል ሰሜን ሸዋ ዞን የሚገኘው ድራ ወረዳ ከአማራ ክልል ምስራቅ ጎጃም ዞን ጋር የሚዋሰን ሲሆን ቪኦኤ ያነጋገራቸው በወረዳው የተለያዩ ቀበሌዎች የሚኖሩ ነዋሪዎች የካቲት 8 ቀን 2016 ዓ.ም ወሰን አልፎ የመጡ የፋኖ ታጣቂዎች ጥቃት እንደከፈቱባቸው ተናግረዋል። በዕለቱም የጦር መሳሪያ ነበራቸው በተባሉ አርሶ አደሮችና በታጣቂዎቹ መካከል የተኩስ ልውውጥ መካሄዱንም ነዋሪዎቹ ገልጸዋል። በተኩስ ልውውጡ የሰዎች ህይወት ማለፉን የተናገሩት ነዋሪዎቹ ታጣቂዎቹን በንብረት ማውደምም ወንጅለዋቸዋል። ጥቃቱ ከተፈጸመም በኋላ ሰዎች ታግቶ መወሰዳቸውንም ገልጸዋል። አቶ አንቱ አብዬ እንደሚባሉ የገለጹልን የወረዳዋ ነዋሪ የሰባ ዓመት አዛውንት አባታቸው በዕለቱ ታገቱ ካሏቸው ነዋሪዎች መካከል አንዱ መሆናቸውን ገልጸዋል። አባቴ አብዬ አባቡ ይባላል። እስካሁን ያለበት አናቅም። እንዲለቀቅልን በሽማግሌ እየሞከርን ስለሆነ እስካሁን ወደ መንግስት አልሄድንም ሲሉ ይናገራሉ። ሌላዋ በግጭት ምክንያት ከድራ ወረዳ መፈናቀላቸውና በመምህርነት ሙያ ምክንያት በወረዳው የቆዩት ባለቤታቸው መታፈናቸውን የገለጹልን ወይዘሮ ባንቻለም አያኑ ናቸው። እንዲህ ይላሉ ወይዘሮ ባንቻለም፣ ባለቤቴ እንዴት እንደተወሰደ አላውቅም። እሱ መምህር ነው፣ ከምንም ውስጥ የለበትም። አሁን ስለምገኝበት ሁኔታ ምንም አላውቅም። በገንዘብ ብለቁልኝ ብዬ ለምኜ ነበር፣ ምንም ማግኘት አልቻልኩም። እኔ ራሴ ምንም የለኝም። ልጅ ያለቅስብኛል። ዘመድ ጋር ተጠግቼ ነው እየኖርኩ ያለሁት ይላሉ። ሌላው አቶ እንዳሻው ግርማ የተባሉ የወረዳው ተወላጅ መሆናቸውን የገለጹልን ግለሰብ በዕለቱ ጥቃቱ ተፈጽመዋል ባሉት ወረዳዎች ደርሰዋል ያሉትን ጥቃት ያስረዳሉ።
ገንደ ወሬ ገብሮ፣
በወሬ ገብሮ መንቃታ ዋሪው እና ጅሩ ዳዳ ቀበሌዎች ከባድ ጉዳት ደርሰዋል። በተለይ በጅሩ ዳዳ ከ90% በላይ ንብረት ወድመዋል። ከጅሩ ዳዳ ቀበሌ 47 ሰዎች፣ ከወሬ ገብሬ ደግሞ 30 ሰዎች፣ በአጠቃላይ ከ77 ሰዎች በላይ ታግተው ተወስደዋል ብለዋል። የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ማርሸት ፀሐዩ ስለ ጉዳዩ ከአሜሪካ ድምፅ ጠይቀው በዚህ አካባቢ መሰል አይነት እንቅስቃሴ ላይ አለመሳተፋቸውን ገልጸዋል።
ሰሜን ሸዋ ደራ ወረዳ ያገትነው ማንም ንጹህ የለም፣ ያፈነውም የገደልነውም ንጹሐንም ነዋሪም ታጣቂም የለም። እዚህ አካባቢ ላይ የእኛ እንቅስቃሴ የለም፣ ግጭት የሚባል የለም። ደራ ወረዳ ላይ ከጉንዶ መስቀል ወደ ሰሜን ሸዋና ደቡብ ወሎ አካባቢዎች እስከ ጃማ ጀጎሎ ተብሎ የሚጠራው የደቡብ ወሎና የሰሜን ሸዋ አጎራባች አካባቢ ድረስ የፋኖ እንቅስቃሴ አለ። አሁን እና አብይ አህመድ በንጹሐን ገበሬዎች ላይ ጥቃት ፈጽመው እገታ ፈጽመው ፋኖ ጥቃትና እገታ ፈጸመ ብለው የአማራና የኦሮሞን ህዝብ ለማጣላት ሴራ በሰሩበት አካባቢ ግን እኛ ምንም አይነት እንቅስቃሴ አድርገን አናውቅም፣ ዛሬም አላደረግንም። የአማራና የኦሮሞን ህዝብ አንድነት አጥብቀን ስለምንፈልገውና ስለምንጠነቀቅ እንኳንስ እንደዚህ አይነት ስነ ስርዓት የጎደለው ጥቃት ልንፈጽምና እርምጃ ልንወስድ ይቅርና አንድም የኦሮሞ ተሽከርካሪ እንዳይያዝ፣ አንድም የኦሮሞ ልጅ አማራ ክልል ላይ እንዳይሞት ነው። ይህን ሁሉ ዋጋ እየከፈልን የኦሮሞ ልጆችን ከመከላከያ ሳይቀር እያስገዳን ወደ ቤተሰቦቻቸው በሰላም የምንሸኘው እና ይሄ የተቀነባበረ የፕሮፓጋንዳ ሴራ ነው።
በሌላ በኩል ለደህንነታቸው በመዝጋት ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ በዕለቱ ተከሰተ ያሉትን ያስረዳሉ። በጠዋት ነበር የተኩሱ ድምፅ የሰማ ነው። ጠላት መጣ ሲባል መሳሪያ በነበራቸው ገበሬዎችና በታጣቂዎች መካከል ተኩስ ተጀመረ። ይህኔ እኛ የምንችል ንብረታችንን ይዘን ወደ ዱር ሸሸን ብለዋል። ነዋሪዎቹ በዚህ የተኩስ ልውውጥ የሰው ሕይወት ማለፉን ቁጥር ጠቅሰው ይናገራሉ። ተፈጸመ ከተባለው ጥቃት የሸሹ ነዋሪዎችም ችግር ላይ መሆናቸውንም ይገልጻሉ። የኦሮሚያ ክልል ሰሜን ሸዋ ዞን አስተዳዳሪ አቶ ከፍ ያለው አድሬ በአካባቢው ሁለት የተለያዩ ታጣቂ ቡድኖች እንደሚንቀሳቀሱ ተናግረዋል። እንዲህ ይላሉ አቶ ከፍ ያለው፣ ከዞናችን ደራና ነቧቦቴ ወረዳዎች የጸጥታ ችግር ያለባቸው ወረዳዎች ናቸው። ጽንፈኞች የሆኑ ፋኖና ሸኔ ይንቀሳቀሱባቸዋል። በዚህ በተጠቀሰው ቀን የካቲት 28 ማለት ነው፣ በደራ ወረዳ የአርሶ አደሮች ቤት አቃጥለዋል። ሕይወቱ ያለፈ ሰው እንዲሁም የተወሰዱም አሉ። ከታገቱት አንዳንዶቹ እየተለቀቁ ያሉም አሉ። የተከሰተው ይሄ ነው ሲሉ ያስረዳሉ። ጥቃቱን ያደረሰው ማን እንደሆነ የተጠየቁት ኃላፊው
ቃመ ከሚሳተው ቃመ ከም ወር ቀዌ ያደን ኡመተ በከምቡአን
ያደረሰው ማንም አካል ይሁን ማን ጥቃቱን ያደረሱት ህዝቡን አይወክሉም። ማን ነው ለሚለው የጸጥታ መዋቅራችን በቦታው አለ። ከነዋሪው ጋር ሆነን ይህን ችግር እናስተካክላለን። ማን ነው ያደረሰው የሚለውን ከህብረተሰቡ ጋር ሆነን የምናየው ይሆናል። አሁን የተለየ ነገር የለም ሲሉ ምላሽ ሰጥተዋል። አሁንም በአካባቢው የጸጥታ ችግር በመኖሩ የመንግስት የጸጥታ ኃይሎች ወደ አካባቢው መላካቸውን አክሎ ገልጸዋል። ለተጎጂዎች እርዳታ እየተሰጠና የደረሰውን ጉዳት መጠን በማጣራት ላይ መሆናቸውንም ተናግረዋል። ነዋሪዎቹ ችግሩ ሲከሰት ከመንግስት የጸጥታ ኃይሎች ምላሽ እንዳልተገኘ ያሰሙት ቅሬታን በተመለከተ ኃላፊው ነዋሪውም ከመንግስት እኩል ኃላፊነት መወጣት አለበት የሚል ምላሽ ሰጥተዋል። በድርጊቱ ውስጥ እጃቸው አለበት የተባሉት በሙሉም ይለያሉ ሲሉም አቶ ከፍ ያለው ተናግረዋል። ለአሜሪካ ድምፅ ግልሞ ዳዊት ከአዳማ።
ደግሞ በመግቢያችን ላይ አስተዋውቀነው ወደ ነበረው ዘገባ ነው የምንመለሰው። በአማራ ክልል ሁሉም አካባቢዎች የነዳጅ እጥረት ማጋጠሙን የገለጹ አሽከርካሪዎች ስራ ማቆማቸውን ሲናገሩ፣ ነዳጅ በመጠቀም በመስኖ የሚያለሙ አርሶ አደሮችም ሰብላቸው መድረቁን አመልክተዋል። ችግሩ መፈጠሩን ያመነው የአማራ ክልል ንግድ ቢሮ በበኩሉ መፍትሄ ለመስጠት አዲስ አሰራር እየተከተለ መሆኑን ገልጿል። አስቴር ምስጋናው ዝርዝር አላት።
የአሜሪካ ድምጽ ያነጋገራቸው በአማራ ክልል የተለያዩ ከተሞች የሚገኙ ነዋሪዎች በነዳጅ እጥረት ምክንያት መደበኛ ስራቸውን ማከናወን እንዳልቻሉ ገለጹ። በባህር ዳር ከተማ በታክሲ ማሽከርከር ስራ ላይ እንደተሰማሩ የገለጹልን ጌታቸው እውነቱ ሰሞኑን በከተማው ከፍተኛ የነዳጅ እጥረት በማጋጠሙ ስራ ለማቆም መገደዳቸውን ዛሬ ሐሙስ ለአሜሪካ ድምጽ ተናግረዋል።
በእኛ እጥረት የነበረ ከዚህ በፊት እንደውም ቤንዚል የነበረ የቤንዚል ተሽከርካሪዎች ናቸው ተሰልፈው 2-3 ቀን አድረው የሚያገኙ የነበረ። አሁን ግን ይባስ ብሎ የናፍጣ ችግር ተከሰተ። የናፍጣ ደግሞ እንደምታዩ ታክሲ፣ የተለያዩ ሀገር አቋራጭ መኪኖች ወረፋ ማለት አይተሽክም አዘል 3 ቀን ያድራል 2 ቀን ይታደራልኝ። እንደዛም ሆኖ ደግሞ አንድ ዜ ቀርተሽ ምንም ያህል አያሰራሽ ሰልፍ አቋርጦ ሄዶ በቃ ሰልችቶ ተቤቱ መኪና የሚያቆማለ ግን በቃ መኪና ያቆመ ነው አብዛኛው። እና ከራሴ ስጀምርልሽ እንደነገሩ ሽቁብ አለ ቤተሰብ አስተዳዳሪ ነኝ። መኪና ቁሜ ከዋልኩኝ እኮ እንዴት ይጣላል? ቤተሰብ ሊተስተዳደር ኢኮኖሚ በጣም ነው እንጂ የሚያዛብ ታክሲ የሚጠብቀው ሰው ከምልሽ በላይ ነው ከምልሽ። ለምን አቁመዋል ታክሲዎች አብዛኛው።
ሚኒባስ በተባለ የህዝብ የትራንስፖርት ከጎንደር ከተማ ወደ መተማ በመመላለስ አገልግሎት እንደሚሰጡ የነገሩን ሰለሞን ዳምጤ የተባሉ አሽከርካሪ በአካባቢው ነዳጅ ማግኘት ፈተና እንደሆነባቸው ያስረዳሉ።
ያው ጥረት ሁሉም ቦታ ላይ ያለው ጎንደር ሰልፍ ቢሆንም ያው በዋናው በኖርማል ታሪፍ ነው የምትቀጭ።
በነዳጅ እጥረት የተቸገሩ አሽከርካሪዎች ብቻ ሳይሆኑ የውሃ መሳቢያ ሞተሮችን ለበጋ መስኖ የሚጠቀሙ አርሶ አደሮችም ጭምር ናቸው። በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ የሚኖሩ አርሶ አደር የሱፍ መሐመድ በአካባቢው ከሚገኘው ጌሽ ወንዝ በሞተር ፓምፕ ውሃ እየሳቡ በ6 ሄክታር ማሳ ላይ ሽንኩርትንና ሌሎችንም አትክልቶችን በመስኖ እንደሚያለሙ ይናገራሉ። ከበጋ መስኖ ልማቱ ጠቀም ያለ ገቢ እንደሚያገኙ የገለጹት አርሶ አደሩ ከቅርብ ጊዜ ወዲህ ግን ባጋጠመው ከፍተኛ የነዳጅ እጥረት ማሳቸውን በሞተር ፓምፕ ማጠጣት ባለመቻላቸው የእርሳቸውና የመንደራቸው አርሶ አደሮች አትክልቶች በመድረቅ ላይ እንደሆኑ አመልክተዋል። በተጨማሪም በአካባቢው የተሽከርካሪ እንቅስቃሴ ለቀናት መቆሙን አክለው ገልጸዋል።
መስኖ የናፍጣ እጥረት ምክንያት የጀመረውም ሰው ተስፋ ቆርጦ መግዛት ብቻም ሳይሆን ማግኘትም ጭምር የቸገረበት ሁኔታ ላይ ነው ያለው። አንድ ሌትር ዋጋ ከ130-150 ነው የሚባለው፣ ለዛውም የሚገኝ አይደለም። ይኸውም ጭምር መስኖ ስራ የተሰማራው ሰው በተስፋ አስቆራጭነት ሁኔታ ላይ እየቆመ ያለበት ሁኔታ አለ። የተዘሩትም ጭምር ወደ መድረቅ እየደረሱ ያለበት አጋጣሚ አለ። ውድነቱም ብቻም ሳይሆን መገኘቱም ጭምር አደጋ ሆኗል። ብቻም ሳይሆን አሁን ጃዊ አካባቢ የትራንስፖርት መኪኖች ጭራሽ ከቆሙ ዛሬ 3ኛ ቀናቸው ነው። ማደያ የሚባለው ነገር ረስተነዋል። ዞሮ ዞሮ ማደያ ላይ ያለ ነዳጅ የለም። ያው ከየኮንቲነሮቹ ከየሱቆች በሃይላንድና በጀርካ ነበር የምናገኘው። እሱም በመቆሙ ምክንያት ነው ችግሩ የተባባሰ።
በደቡብ ሜጫ ዞን ኩንዳ በምትባል ጎጥ ውስጥ ነዋሪ መሆናቸውን የነገሩን አርሶ አደር አለባቸው ተሰማም የቆቃ ግድብን ተጠቅመው አትክልትና ፍራፍሬ ያመርቱ እንደነበር ገልጸው አሁን በነዳጅ እጥረት ምክንያት ማምረት እንዳቆሙ ተናግረዋል።
ድንችን፣ ሽንኩርትን ያው በዛ የምንጠቀመው የነበረ የነዳጅ እጥረት ስላለ ማለት ነው። አሁን ሁሉንም ስራ ተቋርጧል። በቃ የለም ስራ ይሰራ የለም የአቅርቦት ችግር ስለሆነ በቃ እጃችን ግራችን አጣጥፈን ተቀምጠናል። እንኳን ለእኛ ለመኪናዎችም አልተገኝም።
ጉዳዩ ለሚመለከተው የአማራ ክልል ንግድና ገበያ ልማት ቢሮ የሕዝብ ግንኙነት ኃላፊ አቶ አቢታ ገበያው ችግሩ መኖሩን አምነው መፍትሄ ያመጣሉ ያሏቸውን እርምጃዎች እየወሰዱ እንደሆነ አስታውቀዋል።
ዋናው የነዳጅ እጥረቱ እንዲከሰት ያደረገው ያለው የክልሉ የጸጥታ ችግር ነው። በየክልሉ ባሉ ከተሞች እጥረት እየታየ ነው ያለ። ይህንን ችግር ለማቃለል እንግዲህ በፈቃደኝነት በስራው ገብተው እየሰሩ ያሉትን በጣም ዋርቁ አማካኝነት ችግር የተባለውን ቦታ እንዳሳልፋቸው እየተሰራ አሁን ያለችውን ነዳጅ እየመጣች ያለችበት ሁኔታ ነው ያለ።
ያነጋገርናቸው ሁሉም አሽከርካሪዎችና አርሶ አደሮች ግን በህጋዊ መንገድ ያልተገኘው ነዳጅ ጥቁር ገበያውን ግን እንዴት አጥለቀለቀው የሚል የወል ጥያቄ ያነሳሉ።
ከተማይቱ ላይ ቤንዚን እጥረት አለ፣ የናፍጣ ችግር አለ ከተባለ ብላክ ለምን ይገኛል? ሱቅ ላይ እኮ እየተሸጠ ነው። ሸቀጥ ጋራ ቤንዚን ብለሽ ጠይቀሽ የምትገዥበት። ይህንን መቆጣጠር ማስቆም ቀላል ነው፣ ግን የቁጥጥርና የእንትን ችግር ስላለ ወደ እሱ ውስጥ መግባት አልፈልግም። የሚያገኙት ማዲያ ላይ ነው፣ የትም አይደለም። ማዲያ ጋር ሂደው ሰዓት አላቸው፣ ፕሮግራም አላቸው፣ ተቀጣጥረው ሂደው ነው የሚቀዱት። ያለው በብላክ ይገዛል። ያ ብላክ የት ይገኛል? ሱቅ ላይ። ለሱቆች ማን ይሰጣቸዋል? ባለማዲያዎች፣ ማዲያ የሚቀዱ ሰራተኞች
እጥረት አይደለም፣ ይመጣል እኮ ማደያ ናፍታ ይመጣል። ከዛን ለዜጎች ሁሉ አመልክተን ይቀዳላቸው ተብሎ አንድ ቀን በስንት መከራ ተለምኖ ተቀዳልን፣ በመቶ ብር ሂሳብ ማደያ ላይ ማለት ነው። ከዛ ማታውን በበርሚል ስለሚጫን እኛ ማግኘት አንችልም።
የህዝብ ግንኙነት ኃላፊው አቶ አቢታ ገበያው በጥቁር ገበያ ነዳጅ እየቸረቸሩ ያሉ ህገ ወጥ የነዳጅ ማደያ ቤቶችና አሽከርካሪዎች ስለመኖራቸው በጥናት አረጋግጠናል ይላሉ። ይህንን ለማስቆምና ለመቆጣጠር ቢሮው አዲስ አሰራር ለመተግበር በዝግጅት ላይ እንደሆነ አብራርተዋል።
ይህን ችግር ሊቀርፍ የሚችል አሰራር አደረጃጀት በእያንዳንዱ ማደያ ባለሙያነት ብለናል። ጸጥታ ኃይሎችም እንዲያግዙ ራሱ ይህን ጸጥታ መዋቅሮች ነው መሰረታዊ ችግር አለ። እሱም ባለፈው ገምግመና እንዲያግዙ እየተደረገ ነው ያለ። ሁሉም እጁን ነዳጅ መምራት ላይ ማስገባት ፍላጎትም ስላሳደረ አሁን ለይተን መምሪያዎች በራሳቸው ነዳጅን እንዲመሩ ምን ያህል ገባ፣ ምን ያህል ወጣ፣ ወደ ምን ያህል መጣ፣ ለማን የት ማደያ የሚለውን ነገር በመረጃ ቀንብሎች እየሰራን ስለሆነ እርምጃም እየተወሰደባቸው ያሉ ሰዎች አሉ። በማደያ ያለውን ችግር መስኖትን፣ ባጃጅ ደስ በመጥባት ትራንስፖርተሮችንም ጠርተን ይህም ኃላፊዎችንም በየአቅር ደረጃ ያሉትን አነጋግረና ይህንን አቢዩዝመንት ለመቀነት ነው። ይሄ አቢዩዝመንት በብላክ ማርኬት ይገኛል፣ ሌላ ቤት ሊመጣ ይችላል።
በነዳጅ በሚሰራ የውሃ መሳቢያ ሞተር እየታገዙ የበጋ መስኖ ልማት የሚያካሂዱ አርሶ አደሮች በልዩ ሁኔታ በሚስተናገዱበት አግባብ ላይ ከግብርና ቢሮ ጋር እየሰሩ እንደሚገኙ የሕዝብ ግንኙነቱ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋ ነው።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። እንግዲህ የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ አዲስ አበባ ፒያሳ ይወስደናል። በአዲስ አበባ ከተማ አስተዳደር ፒያሳ አካባቢ ከራስ መኮንን ድልድይ ጀምሮ በተለምዶ እሪ በከንቱ ተብሎ እስከሚጠራው ሰፈር ሰሞኑን እየተካሄደ ያለው የቤት ፈረሳና ፈረሳው እየተከናወነ ያለበት መንገድ በነዋሪዎች ዘንድ ከፍተኛ ቅሬታ ፈጥሯል። የአዲስ አበባ ከተማ አስተዳደር ነዋሪዎቹ እንዲነሱ የወሰነው አካባቢውን ለማልማት እቅድ በመያዙ መሆኑን ቢያስታውቅም ማንነታችንን ተነጥቀናል የሚሉት የአካባቢው ነዋሪዎችና የከተማ ልማት ባለሙያዎች ፒያሳ አሮጌ ሰፈርም ቢሆን የከተማዋን በርካታ ታሪኮች አቅፎ የያዘ በመሆኑ ልማቱ ታሪካዊ ይዘቱን በጠበቀ መልኩ መካሄድ ነበረበት ሲሉ ይከራከራሉ። በዚህ ዙሪያ የፒያሳ ተነሺዎችንና ባለሙያዎችን አነጋግረናል። ቀጥሎ ይቀርባል። ከሲኒማ አምፒር እስከ ራስ መኮንን ድልድይ፣ በሞዝቮልድ ህንፃ፣ በብሪቲሽ ካውንስል ቲሩም ካፌ፣ በመደዳ በተደረደሩ ወርቅ ቤቶች፣ የመኮንን ባቅላባ፣ በዶሮ ማነቂያ፣ በሪ በከንቱና ሌሎች ብዙ የድሮ ቤቶችና ህንፃዎች የምትታወቀው ፒያሳ ዛሬ የለችም። አሁን ዙሪያ ገባዋ ታጥሮ በፍርስራሽ እየተሞላ ነው። ይህ ትዕይንት እንደ ዮናታን ኃይሉ ላሉ ተወልደው አድገውባት አሁን ደግሞ ልጆቻቸውን ለሚያሳድጉባት ነዋሪዎች ቆሞ መመልከት ይከብዳል።
በጣም 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 የሚረብሸው በጣም ያደግሽበት የተወለድሽበት አካባቢ እንደ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስን ቦታዎች ላይ ትታያለሽ። ከአምፔር ጋር ቆመሽ ብለታች ብታይ በጣም ነው ልብ የሚያደርገው፣ በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም 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 በሚያሳዝን ሁኔታ እና በጣም ነው የሚረብሸው።
ለዮናታን ዶሮ ማነቂያ የትውልድ ቦታ ብቻ ሳይሆን መተዳደሪያውም ጭምር ነው። የንግድ ስራው፣ ማህበራዊ ኑሮው፣ ትዝታው ሁሉም ከፒያሳና አካባቢዋ ጋር የተሳሰረ መሆኑን ይናገራል።
ትዝቷ እንዲህ በቃላት ይገለጻል ብለሽ ነው? አይገለጽም። ፒያሳ ያው ለኛ ሁሉ ነገራችን ነች፣ ሁሉ ነገራችን። ችግር ላይ ተለባት ቤተሰቦቻችን ከችግር ነጻ ለመሆን እኛም ልጆቻቸውን ወደ ስራ ያስተማሩባት ስፍራለች። ያው ከመኪና ጥበቃ ጀምሮ እስከ እቃ መሸከም ድረስ ተሸክመ ያደግንባት፣ በኋላን ተምረንም በስራም ደግሞ ልጆቻችን ተለውጠናው የራሳችን የሆን የምናስተዳድር ልጆች ሆናል። ከዛ ጎን ለጎን ቤተሰብ የመሰረትንባት ነች። ልጆች ወልደን የምናስተምርበት እዚህ ጎን የሚሰራቸው ስራዎች ነበሩ። ዛሬ ግን እነዛ ነገሮች ያው ወደ ታሪክነት እየተቀየሩ ነው።
ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም 39 ዓመታት በፒያሳ ኖሯል። አሁን ደግሞ ልጆቹን ያሳድጋል። ከትውልድ እስከ ዕውቀት የኖረበት ፒያሳ የመፍረሱ ጉዳይ እውነት ሆኖ ቤቱን ያንኳኳው ግን ከሁለት ሳምንት በፊት ነው ይላል።
የሚፈርስ መሆኑን የሰማነው መጀመሪያ በሚዲያ ነው። እንደገና ደግሞ የስራ ቦታችንም ተወልደን ያደግነውም እዛ አካባቢ ነው። የወረዳ አመራሮች ነበሩ። ፎርማልም ኢንፎርማልም በሆነ መልኩ ነው የሰማነው። ከዛ እንግዲህ ይህንን ሳምንትና 15 ቀን ደግሞ ችግሩ አስጥቶ መጡ። እንግዲህ መፍረስ አደጋ ደረሰበት። ቆስላለች ፒያሳ።
የአዲስ አበባ ከተማ አስተዳደር በተለምዶ ዶሮ ማነቂያ ተብሎ በሚጠራው ቦታ የሚገኙ ነዋሪዎች በ90 ቀናት ጊዜ ውስጥ እንደሚነሱ ካስቀመጠላቸው ቀነ ገደብ ባነሰ ጊዜ አካባቢውን ማፍረስ መጀመሩ ነዋሪዎቹን ከፍተኛ ድንጋጤና ግራ መጋባት ውስጥ እንደከተታቸው ይገልጻሉ። አስተዳደሩ ካራዳ ክፍለ ከተማ የሥራ ኃላፊዎች ጋር ነዋሪዎቹን የካቲት 20 2016 ዓ.ም ሰብስቦ ባደረገው ውይይት የአድዋ ድል መታሰቢያ ሙዚየምን የሚያጎራብቱ አካባቢዎችን መልሶ ለማልማት እቅድ መያዙንና የከተማዋን ገጽታ ለመቀየር በሚደረገው እንቅስቃሴም የፒያሳ አካባቢ ቅድሚያ የሚሰጠው ስፍራ መሆኑን ገልጾ ነበር። ነዋሪዎቹ ግን ምንም አይነት ውይይት ሳይደረግ ሐሳባቸው ሳይጠየቅና አቅማቸውን ባላገናዘበ ሁኔታ በቀናት ጊዜ ውስጥ መኖሪያቸውን እንዲለቁ መደረጉ ለበለጠ ህመም እንደዳረጋቸው በሐዘኔታ ይገልጻሉ።
እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት ትየቴንሽ ምን ይሰማቸዋል? ልብሳቸውን ይማረው እናትና አባቴ በሕይወት የሉም። ቢኖር አቶ ማረጋ ምን ይሰማውታል ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ሕይወታችሁ ምንድን ነው? ይህ አማራጮች አሉ ተብሎ በፍላጎት ሲሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልድ ሲቲዎች እኮ ተከብረው ይኖራሉ አይደል? አይ ነው አሁን የተወልጄ ያደግኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር ክፉ ጎረቤት ይናፍቃል እኮ ባንዱ ድን በግድ ቆጣና ደግ ወረዳ ብትሄጂ ክርክር ነው። በስነ ስርዓት የሚያናግርሽ የለም። ለምትሽን ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው።
ለብዙዎቹ ነዋሪዎች ፒያሳ መለያ ቀለማቸው እንደሆነች አድርገው ይገልጿታል። ፒያሳን ሙሉ ለሙሉ ማፍረስ የአዲስ አበባን የእድገት ታሪክ አብሮ ማፍረስ ነው ሲሉም ይከራከራሉ።
ፒያሳ ሁለተኛ ሰፈሩ ያልሆነ ማን ነው? ከጥላሁን ገሰሰ እስከ ሙሉቀን መለሰ እስከነ አለማየሁ እሸቴ ድምጻቸውን ያሟሹባት ከተማ ናት። እነ ስብሐት ገብረ እግዚአብሔር ትኩሳት በሚለው መጽሐፍ ላይ ስለ ደጃሽው የተቀኙላት ናት። እነ ሎሬት ጸጋዬ ገብረ መድኅን ቲዩብ መጥተው ሻይ የጠጡባት ናት፣ የተራመዱባት ናት። የትኛው ተጠርቶ የትኛው ይተዋል? ይሄ ከተማ ነው። ይሄ ኦልድ ሲቲ ነበር ወደሚል ደረጃ የደረሰ ግን መንግስትንም የበለጠ ያስከብረው መንግስትንም የበለጠ ያስፈቅረው መንግስትንም የበለጠ ክቡልነት ሊጨምርለት የነበረው ግን ውይይት ቢኖር የነበረን ኦልድ ሲቲ አካባቢው ካለው ጋር ልማት ጋር አስማምቶ ስሙም ቢያደርገው መልካም ነው። ዶሮ ማነቂያ ያለው ያ በጣም ጌጡ መንደር ይኖር ባይባልም ግን የአድዋ 00ን እኮ ውበት የሚገልጸው አጠገቡ ያሉ ኦልድ ሲቲዎች ናቸው አይደል?
ፒያሳን ለማልማት በተያዘው እቅድ መሰረት መፍረስ ከጀመሩ አካባቢዎች ውስጥ የሀገር ፍቅር ቲያትር አካል የሆነውና በቲያትሩ ዋና አዳራሽ ጀርባ በእሳት አደጋ መከላከያ በኩል የሚገኙ የሰራተኛ መዝናኛና የእቃ ማከማቻ ክፍሎች ይገኙበታል። የቲያትር ቤቱ አካል የሆነው በ1927 ዓ.ም ጣሊያን ኢትዮጵያን በወረረ ጊዜ ከላይ ለመኖሪያ ከስር ወረራውን ለሚቃወሙ መግረፊያና ማሰቃያ ይጠቀምበት የነበረው ባለ አንድ ወለል ታሪካዊ ቤትም እንዲፈርስ ተወስኖበት እንደነበር የቲያትር ቤቱ ዋና ዳይሬክተር አብዱል ከሪም ጀማል ይገልጻሉ።
ሳል ተብሎ የተነገረው 10 ቀን ምናምን ነገር ይሆናል ከተነገረ ምንሽ ይሄ ጉዳይ ከተከሰተ። ከዛ በፊት ቲያትር የራሱ ዶክመንት ስላለው ቅርስም ስለሆነ የሀገር ሀብትም ስለሆነ ይነካል የሚል እምነት አልነበረንም። ነገር ግን ዛሬ ሳምንት አካባቢ ቀኑን በውል ባላስታውስም በቁጥር ይሄ ይፈርሳል ተብሎ ተነገረ። ያ ይሄ የመዝናኛ ክበብ የመለማመጃ ቦታው ምንም ታሪካዊ ዳራ ስለሌላቸው ፈርሶ እንደገና ቢለማ ምንም ችግር የለውም፣ ይሄ ግን መፍረስ የለበትም የሚል አቋም ይዘን የሚመለከታቸው አካል ጋር ውይይት ጀመርን።
ውሳኔውን ተከትሎ ቲያትር ቤቱ ከከተማው አስተዳደር የባህል ኪነ ጥበብና ቱሪዝም ቢሮ እንዲሁም ሌሎች የሚመለከታቸው አካላት ጋር ያካሄደውን ብዙ ንግግርና ውይይት እንዲሁም በማህበራዊ ሚዲያ ላይ የተደረገ ዘመቻ ተከትሎ ታሪካዊ ቤት መፍረስ የለበትም የሚል ውሳኔ መተላለፉን አብዱል ከሪም ያስረዳሉ።
ሌሎቹ ፈርሰው አሁን ያልኩሽ የመዝናኛ ክበብ ለማመጃ ክፍል እንዲሁም ስቶር እነዚህ መሳሰሉት ነገሮች ሲፈርሱ እሱ ይቆይ ንግግር ላይ ነው ተብሎ ቆየ። ትላንትና አመራሮች መጡ፣ ድጋሚ ጎበኙ፣ ታሪክ በደንብ አስረዳን። አክሰብት አደረጉና ባለበት ሁኔታ መቆየት ይገባዋል፣ መፍረስ የለበትም የሚል ውሳኔ ሰጡንና ወጡ። አሁን በዛ እሱ ሳይነካ ሌሎቹ ፈርሰው ቁጭ ብሎ ነው ያለው።
አብዱል ከሪም አክለው በፒያሳ የሚካሄደው ፈረሳ የፈጠረው መረበሽ፣ ግራ መጋባትና ቅሬታ የመጣው ከህብረተሰቡና ከባለሙያዎቹ ጋር በቂ ውይይት ባለመደረጉ ነው ይላሉ።
ልማት እንግዲህ የሚጠላ የለም። በየትኛውም ሁኔታ ልማት ያስፈልጋል። ልማት ሲከናወን ግን ልማት ከሚደረግለት አካል ጋር ውይይት ማድረግ ተገቢ ነው ብዬ አምናለሁ። አሁን የእኛም አገር ፍቅር ላይ የተከሰተው ነገር ምንድን ነው? ቀድመው ይሄ ነገር ፕላን ሲደረግ ከሀገር ፍቅር ጋር በደንብ ትስስር ያላቸው አካላት ጥናት የተጠኑ ጥናቶች አሉ። ስለ ሀገር ፍቅር የተጻፉ ነገሮች አሉ። እነዛ ሰነዶች እንደነዚህ አይነት ነገሮች በደንብ ተነገር ሪሰርች ተደርጎ መፍረስ አለበት የለበትም የሚለውን ነገር ከሚመለከተው የታሪክ ምሁራን ጋር ሊሆን ይችላል ውይይት ተደርጎ ቢሆን ኖሮ እንደዚህ አይነት ውዥንብሮች አይፈጠሩም ነበር እና ቀድሞ ልማት ከሚደረግለት አካል ጋር በቀጥታ ውይይት ማድረግ እና መተማመን ያስፈልጋል የአምናት እና ይሄን ባለመሆኑ ነው አሁን ብዙ አሁን ፒያሳ በመፍረሱ በጣም ብዙ ቅሬታዎች ይነሳሉ። ትዝታዎች ጠፉ ይባላል ምናምን። እነዚህ አይነት ነገሮች ቀድሞ ከማህበረሰቡ ጋር መንግስትን ማሳወቅ ይችል።
የታሪክና የከተማ ባለሙያዎችም ከህብረተሰቡም ሆነ ከባለሙያዎች ጋር በቂ ውይይት ሳይደረግ ፒያሳ እየፈረሰ ያለበት ፍጥነት አሁን ለሚታየው ከፍተኛ ቅሬታ አንድ ምክንያት መሆኑን ይገልጻሉ። ከዛም አልፎ ግን በከተማው ቅርስና ጥበቃ ባለስልጣን ተለይተው የተመዘገቡ ቅርሶችንና ከአድዋ ጽንሰ ሐሳብ ጋር የሚሄዱ ታሪካዊ ሁነቶችን የያዘችው ፒያሳ እንደ አሮጌ ሰፈር መመዝገብና ልማቱ በዛ መንፈስ መካሄድ እንደነበረበትም ይከራከራሉ። አድማጮችና ተመልካቾች እነዚህን የባለሙያ አስተያየቶች ያካተተውና በፒያሳ ፈረሳና የነዋሪዎቿ ቅሬታ ዙሪያ የተሰናዳው ሙሉ ዘገባ በእሁድ ምሽት መስታወት መሰናዷችን የሚቀርብ ይሆናል። ለአሜሪካ ድምጽ ዘገባ ሰመኝሽ የቆየ ዋሽንግተን ዲሲ። የአሜሪካ ድምጽ ነው እየተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ስናልፍ ደግሞ ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እነዚህ ስደተኞች በአገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን ማግኘት ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከል ጥቂት የማይባሉትም የሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። በዚህ ዙሪያ ሀብታሙ ስዩም ተከታዩን ዘገባ አዘጋጅቷል።
በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ሕጋዊ የመኖሪያና ሥራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ሕይወት በቅርብ ታውቀዋለች። ከዓመታት በፊት እሷም በዚህ የሕይወት ምዕራፍ አልፋበታለችና
12-13 ሰዓት የምትሰራ ትችላለህ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይርሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀይራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆ ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን
ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትን አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዶክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዶክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው፣ ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንዲያውም ቻይናዎች አሉ፣ ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ።
እኒሁ ግኖች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርኢንሹራንስ እንኳን ባይኖረው ሕክምና የሚያገኝባቸው ቦታዎች አሉ። የኢንሹራንስ እንደዚህ ዜግነት ምናምን የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊኖር ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻሪቲስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኙባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። የነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻሪቲስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከዓመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያ ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥምህ ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናል ሬዲ ሆንክ ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብህ በውስጥህ። በጣም ብዙ ነገር ሊያጋጥምህ ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን፣ ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጠሃል። አንዶክመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶክመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አኳኩሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ሲመጥም ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም
አድማጮችና ተመልካቾቻችን የዚህን ሙሉን ዘገባ በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ ታገኛላችሁ። ለዛሬ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ነገ በሌሎች ዝግጅቶች እንገናኛለን። ሰላም፣ ደህና እደሩ። Thank you.